Bambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ጤና ይስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ሰኞ መስከረም 18 2013 ዓ.ም የጋቢና ቪኦኤ ዝግጅት ጀምሯል። ለምሽቱ ከያዝንላችሁ ውስጥ ጥቂቶቹን እናስተዋውቃችሁ። በፖለቲካዊና ኢኮኖሚያዊ ውጥረት ውስጥ ባለችው ሊባኖስ የሚኖሩ በርካታ ስደተኞች በሰላም ወደ ሀገራቸው እንዲመለሱ ጥረት እያደረገ ካለው የእኛ ለኛ የስደት ማህበር ጋር በምሽቱ ቆይታ ይኖረናል።
ሶስት አመት ሰራች አንድ ቤት ውስጥ አንድ አመት ከስምንት ወር ደሞዛን ሳይከፍሉ ልጅቷን አውጥተው መንገድ ላይ ጣሏት። ልጅቷ ያምሮ ህመም አለባት፣ በጎን ሄዶ ደሞ ፖሊስ ጣቢያ ሰርቃለች ብሎ ከሰሷት ልጅቷን ማለት ነው።
የሰማችኋት መቀመጫውን ሊባኖስና ካናዳ ውስጥ ያደረገው የእኛ ለኛ የስደት ማህበር መስራችን ባንቺ ይመርን ነው እንግዳችን ናት። በሌላ በኩል የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተፈጸሙ ወንጀሎች ዙሪያ ሲካሄድ የነበረው ምርመራ መጠናቀቁን የፌዴራል ጠቅላይ አቃቤ ህግ አስታውቋል። በዚህ ጉዳይ ላይም በምሽቱ ዘገባ ይኖረናል። እንዲሁም የሙዚቃ ምርጫም ይኖረናል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብሬያችሁ ቆያለሁ። አሁን ለአጫጭር ዜናዎች ከስመኝሽ የቆየ ጋር እተዋችኋለሁ።
አመሰግናለሁ ኤደን። ባለፈው አመት በከፍተኛ የትምህርት ተቋማት ተማሪዎች መካከል የነበረውን ግጭት ለመፍታትና ለመሰል ችግሮች መፍትሄ ለመፈለግ በኦሮሚያና በአማራ ክልሎች ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች መካከል ሲደረግ የነበረው ውይይት ከአስር ወራት በኋላ በጋራ ስምምነት ላይ መድረሱ ተገለጸ። የፖለቲካ ድርጅቶቹ በኦሮሚያና አማራ ክልሎች የሚኖሩ የሁሉም ህዝቦች አባላት ደህንነትና መብቶች እንዲከበሩ ከሚለው አንስቶ የሀገሪቱን ህገ መንግስት ማሻሻልን ባካተቱ 10 ነጥቦች ላይ ከስምምነት ላይ ደርሰዋል። በዚህ በኦሮሚያና አማራ ክልሎች ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች መካከል ተፈረመ በተባለው ስምምነት ግን ባልተገኙበት ስማቸው መጠቀሱንና የስምምነቱ አካል ማለመሆኑን የኦሮሞ ፌዴራላዊ ኮንግረስ ኤፌኮ አስታውቋል። የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና በውይይቱ ላይ መሳተፍ እንደማይፈልጉ ጭምር አስቀድመው ለአስተባባሪዎች ገልጸው እንደነበርም ለአሜሪካ ድምጽ ተናግረዋል። የብልጽግና ፓርቲ በበኩሉ የውይይት መድረኩ ሁሉንም በማሳተፍ ቅሬታዎችን ቀርፎ ይሰራል ብሏል። ዘገባውን ያደረሰን ሙክታር ጀማል ነው። የቀድሞ የማሊ የውጭ ጉዳይ ሚኒስትር ሙክታር ኡዌን የሽግግሩ ጠቅላይ ሚኒስትር ሆነው ተሾሙ። በማሊ የጠቅላይ ሚኒስትሩ መሾም ባለፈው ወር ፕሬዝዳንቱን ኢብራሂም ቡባከር ኬይታን መንግስት መገልበጥ ተከትሎ ማዕቀብ የጣለባት የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ኤኮዋስ ካስቀመጣቸው ቅድመ ሁኔታዎች መካከል አንዱ መሆኑ ታውቋል። የቀድሞውን የውጭ ጉዳይ ሚኒስትር ትላንት እሁድ የሰየሟቸው ስልጣን የያዘ ወታደራዊ ኮሚቴ የሽግግር ፕሬዝዳንት የሆኑት ባህንዳው ናቸው። የመፈንቅለ መንግስቱ መሪ ኢሳም ጎይታ ምክትል ፕሬዝዳንት ሆነዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እንደ ኢዮፓ ቆጣጥር ለ2016 እና ለ2017 ዓመተ ምህረት ለሁለቱ መንግስት የከፈሉት የገቢ ግብር $750 ብቻ መሆኑን ኒውዮርክ ታይምስ ጋዜጣ ዘገበ። ይህ የኒውዮርክ ታይምስ ሪፖርት የፕሬዝዳንቱን የግብር ክፍያ ጉዳይ በዚህ በተቃረበው ፕሬዝዳንታዊ ምርጫ እንደገና መነጋገር አድርጎታል። ትራምፕ ለፕሬዝዳንትነት ከመወዳደራቸው አስቀድሞ ከነበሩት 15 ወራት በአስሩ ምንም ግብር እንዳልከፈሉ ነው ሪፖርቱ ያመለከተው። በዓለም ዙሪያ በኮቪድ-19 ሳቢያ ህይወታቸው ያለፈ ሰዎች ቁጥር በፍጥነት ወደ 1 ሚሊዮን ያሻቀበ መሆኑን የዩናይትድ ስቴትስ ጆን ሆፕኪንስ ዩኒቨርሲቲ መረጃ ማዕከል ዛሬ ማልዶ ያወጣው አሃዝ ያሳያል። በሽታውን በሚያስከትለው በኮሮና ቫይረስ የተያዙት ሰዎች ቁጥር ደግሞ ከ33 ሚሊዮን ያልፏል። ሲኤንኤን ቴሌቪዥን የጆን ሆፕኪንስን መረጃ ጥንቶ በዘገበው መሰረት በዩናይትድ ስቴትስ 21 ክፍለ ግዛቶች ለቫይረሱ የተጋለጠው ሰው ብዛት ከቀደመው ሳምንት ከነበረው በ10% ጨምሯል። ዋሽንግተን ዩኒቨርሲቲ የጤና ነክ አሃዞች ማጠናከሪያና መገምገሚያ ተቋም ዳይሬክተር የሆኑት ዶክተር ክሪስ መሪል ለሲኤንኤን በሰጡት ቃለ መጠይቅ በመጪው ጥቅምት በጣም ይጨምራል ተብሎ የሚጠበቀው የኮሮና ቫይረስ ርጭት በህዳርና ታህሳስም እንደዚያው እንደሚቀጥል ያሰጋል ብለዋል። በዩናይትድ ስቴትስ የኮሮና ቫይረስ ተያዦች ቁጥር ከ7 ሚሊዮን አልፏል። ህንድ ከ6 ሚሊዮን በላይ ብራዚል ወደ 5 ሚሊዮን የሚጠጉ ተጋላጮችን ይዘው ይከተላሉ። አውሮፓ ውስጥም የቫይረሱ ስርጭት ማገርሸቱን ተከትሎ በርካታ መንግስታት ቀደም ብለው አንስተዋቸው የነበሩትን የእንቅስቃሴ ክልከላዎች መልሰው ስራ ላይ ያዋሉ ናቸው። የየመን ታዋጊ ወገኖች ከ1000 የሚበልጡ ስረኞችን ለመቀየር መስማማታቸውን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጎቴሬሽ በደስታ እንደሚቀበሉት ቃል አቀባያቸው ገለጹ። የእስረኛ ልውውጡ ከ5 ዓመት በላይ የዘለቀውን ጦርነት ለማስቆምና ተጀምሮ የተቋረጠውን የሰላም ሂደት ለማንቀሳቀስ የታለመ መሆኑ ተገልጿል። አድማጮች ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀርብኩላችሁ ስመኝሽ የቆየነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ኢደል መልሳችሁ።
ስመኝሽ የቆየን እናመሰግናለን። ጋቢና ቪኦኤ ካሜራ ድምጽ መደመጥን ይቀጥላል። ኤደን ገረመው ነኝ። ወደ እለቱ አብይ ርዕስ እንሻገር። በፖለቲካዊና ኢኮኖሚያዊ ውጥረት ውስጥ ባለችው ሊባኖስ ውስጥ የሚኖሩ በርካታ ስደተኞች የተለያዩ ችግሮችን በየዕለቱ እየተጋፈጡ እንደሆነ የሚያሳዩ ዘገባዎችን ማሰማታችን ይታወሳል። አንዳንዶቹ ከአስቸጋሪ ህይወት ተላቀው ወደ ሀገራቸው መመለስ ይፈልጋሉ። ሆኖም የአውሮፕላን ትኬት መግዣ በማጣታቸው የፈተና ቀናቶቻቸው እንዲራዘሙ ሆኗል። መቀመጫውን ሊባኖስና ካናዳ ውስጥ ያደረገው እኛ ለኛ የስደት ማህበር ግን ሁኔታዎችን ለመቀየር ተከታታይ ተግባራትን እያከናወነ ነው። የቅርብ ጊዜ እንቅስቃሴው የአየር ትኬት መግዣ ለሌላቸው ወገኖች የሚሆን ድጋፍ በማሰባሰብ ለሀገራቸው እንዲበቁ ማድረግ ነው። በዚህ እንቅስቃሴና ተያያዥ ጉዳዮች ላይ የማህበሩን መስራች ባንቺ መርን ሀብታሙ ስዩም አነጋግሯታል። የማህበሩን አመሰራረት በማስታወስ ባንቺ ትጀምራለች።
እኛ ለኛ እንግዲህ የተመሰረተው በ2017 ሊባኖስ በነበርኩበት ሰዓት ነው። ያውንም ሊባኖስ ውስጥ ለ7 ዓመት ያክል በሰቢስራ ሰርቻለሁ። ያው እዛ በነበርንበት ሰዓት እንደምታውቀው ኢትዮጵያኖች 77% ነን፣ ማጆሪቲ ማለት ነው። ከሰቤት ሰራተኞች ውስጥ ማጆሪቲውን ቦታም ይዘውኛ ነን። እና ያው የተለያዩ ማህበራቶች አሉ፣ የእምነት ተቋማት፣ የኮሚኒቲ የተለያዩ እንዲሁም ግሩፖች ምናምን አሉና በዛ ሰዓት ላይ እኔ ሳይ እኛ 95-97 አካባቢ የምንኖረው ሴቶች ነን። ያው የኛ ችግር ነው የጎላ ያለው ወንድሞቻችን የሚያረጉትን ድጋፍ ባበረታታም፣ ነገር ግን ሴት እንደመሆናችን የራሳችንን ችግር ራሳችን መወጣት አለብን፣ ለራሳችን ችግር ራሳችን መናገር፣ ራሳችን መታገል አለብን የሚለው ነው የራስ የሆነ አመለካከት አለ። እና ያው ሞር ፌሚኒስት የሆነ ኦርጋናይዜሽን ለማቋቋም ያው ትልቁ ማቋቋሙ ነበር ኢንተረስቲ። በዛ ያ አንደኛው ምክንያት ነው። ሌላው ደግሞ እንደ ባህላችን አብዛኛው የምንማርበት ትምህርት ቤት የማይግሬ ኮሚኒቲ ሴንተር የሚባል አለ፣ ከ17 አገር ዜጋ በላይ ያለበት። እዛ ትምህርት ቤት ውስጥ ፊሊፒኖች እና የተለያየ አገር ሰዎች አብረን ስንማር እኛ ጋር ያለው የባህል አስተሳሰባችን በጣም እናፍራለን፣ ስለ ሴቶች ነገሮች እና ስለ ሰውነታችን ስለ ደህንነታችን ምንም አይነት ነገር የመነጋገሩ ፍራቻ ስላለ ኢትዮጵያውያኖች በራሳችን ቋንቋ ሴፍ የሆነ ስፔስ ክሬት አድርገን በራሳችን ባህልና ቋንቋ ያው የራሳችንን የሴቶችን መብት ለማስከበር ወይንም ደግሞ የራሳችንን ችግር ለመፍታት በሚል ይሄ ነው። ያው እንግዲህ እኛ ለኛ ማህበር ውስጥ የተለያየ አባላቶቻችን አለ። ብዙ አይነት ችግርን ያሳለፉ ከመደፈር እስከ ደሞዝ መከልከል እስከ ሀገር መሄድ መከልከል ብዙ አይነት እንደ መንበራችን የተለያየ አይነት ችግር የገጠመዋል እና እኛ የገጠመንን ችግር እንዳይገጥማቸው በሚል ያው እነዚህ ጥቂት ምክንያቶቻችን ናቸው። ሌላው ደግሞ ከምንም በላይ ደግሞ አሁን ጎልቶ ያለው ችግር ለምሳሌ አንድ እናት ልጆቿን ለባሏ ወይንም ልጆቿን ለቤተሰቧ ጥላ ስትመጣ ሁለት አመት ሰርች ይመለሳሉ ብላ ነው። መጣች በኋላ ግን ፕላን ስለሌለ ይሄን ገንዘብ ለኔ ነው ይሄን ገንዘብ ለእናንተ ነው ወይንም ይሄን ገንዘብ አስቀምጡልኝ ይሄን ገንዘብ ብቻ አጥፎ የሚለውን ውሳኔ ስለማታሳልፍና ቁጠባ ወይንም ፕላንን ወደፊት የሚለውን ነገር ስለማታስብ ሁለት አመት ፕላን አርጋ መጣ 10-15 አመት ሊባኖስ ሀገር ውስጥ የመቆየት ባዶ እጇን የመመለስ ምንም አይነት ገንዘብ ያለ መኖር ልጆቿ እናትዬ ከፈለችውን መስዋዕትነት የእናታቸውን ስም እስከመርሳት የእናታቸውን ከለር መልክ እስከመርሳት ደረጃ ላይ ስለሚደርሱ እቅድና ፕላን አውጥተው ያው ህይወትን እንዲኖሩ በሚል አወርነስንም ሬዝ ለማድረግ እንዲሁም ያው የተለያዩ ችግሮችን ለመፍታት በሚል ነው።
በተለይ በሊባኖስ የሚኖሩ ኢትዮጵያዊ ስደተኞች እንግልት ለዓለም በማስተማት ማህበራቸው ይታወቃል። አሁን የዓለም የዜና አውታሮች ላይም እነዚህ ነገሮች ሲታከናውኑ አያለው። በዚያ የሚኖሩ ኢትዮጵያን ስደተኞችን የሚገጥሟቸው ከሌሎቹ እዛ ከሚኖሩ ስደተኞች ጋር ሲነጻጸር በዋናነት እነሱን የሚፈትኗቸው ጉዳዮች ምንድን ናቸው?
ያው እንግዲህ በአሁኑ ሰዓት በሊባኖስ ውስጥ በደረሰው የፋይናንሻል ክራይሲስ ወይንም ደግሞ የፍንዳታው ምናምን ትኩረት ያገኝ እንጂ ያ ችግር ወይንም ብዙ ሰው አሁን የተፈጠረ ነው የሚመስለው። ይሄ ችግር አሁን የተፈጠረ አይደለም፣ ከአስርት ዓመታት በላይ ነው እኛ ላይ ሲፈጸም የሰብዓዊ ሰራተኞች ላይ ሲፈጸም ያለው ግፍ ማለት ነው። ያው ከፋላ ሲስተም ይባላል እንትን የሚሉበት ሲስተም እንደ ህግ የሊባኖስ ህገ መንግስት ላይ የለም፣ እንደ ሲስተም ግን ክሬት አድርገውት በመካከለኛው ምስራቅ ላይ ያሉ አብዛኛው ሀገሮች ይጠቀሙታል ማለት ነው። አንድ ኢትዮጵያዊ ወደ ሊባኖስ ሀገር ውስጥ በሊባኖስ አሰሪ ስም እግሯ ከረገጠ ያው ካላሰሪዋ ፍቃድ ውጪ ስራ መቀየር እንዲሁም ከሀገር ወጣ ወደ ሀገሯ መመለስ አትችልም። ሶ ይሄ ነው የሚለው ህጉ። ይሄንን ተገና አድርገው ግን ለብዙ አመት ላይክ ለአስር ለዘጠኝ አመት ለስድስት አመት ደሞዛቸው ያልተከፈላቸው ልጆች አሉ፣ በነፃ እያሰሯቸው ያሉት በር ዘግተው ማለት ነው። እንዲሁም እህቶቻችን ይደፈራሉ። እህቶቻችን በሳምንት ሁለት የሰው ቤት ሰራተኛ ይሞታል። አብዛኛው የኛ ዜጋ ናቸው። ይሄ ደግሞ በገለልተኛ አካል ኢንቨስቲጌት አልተደረገም። እንበልና ካናዳ ውስጥ አንድ ሰራተኛ ራሱን ቢያጠፋ ቀጥታ አንተ ገደልከው ወይንም ራሱን የማጥፋቱ ምክንያት አንተ ከሆንክ ተጠያቂ ነህ። ለምሳሌ ሰርቫይቭ ያደረጉ ልጆች ለራሳቸው ለማጥፋት ሞክረው ሰርቫይቭ ያደረጉ ልጆችን ስናናግር ወይ ተደፍረው ነው ወይ ደግሞ ልጃቸውን ለማሳደግ ቤተሰብ ለመርዳት ብለው ሊባኖስ ሄደው ቤተሰባቸውን እንዳያናግሩ፣ ገንዘብ እንዳይልኩ፣ ደጅ ወጥተው ማንንም እንዳያናግሩ፣ እንዳይወጡ፣ እንዳይገቡ በር ተዘግቶ እየተደበደቡ ሲቀመጡ እነዚህ ልጆች የመጨረሻው አማራጭ ለምን እናረጋችሁ ስትላቸው አትሊስት ብሞት እንኳን ሬሳ ሀገር ይገባል እስከማለት ደረጃ ነው የደረሱት ማለት ነው። እና እነዚህ ነገሮች በኤጀንሲዎች መደብደብ፣ በደላሎች እየተወሰዱ ሽንት ቤት መቆለፍን፣ እዛው ሽንት ቤት ውስጥ እየበሉ ሽንት ቤት ውስጥ እየጠጡ እዛው ሽንት ቤት ውስጥ እየተኙ እዛው ሽንት ቤት ውስጥ ሽንት ቤት እየተጠቀሙ የሚሆኑበት ግፍ የሆነ አሰራሮችን ብቻ ብዙ ችግሮች ናቸው እነዚህ ያሉት በፊትም ማለት ነው። እና ይሄ እንዳለ ሆኖ አሁን የፋይናንሻል ክራይሲስ ሲጀምር ደግሞ በፊትም ደሞዝ መክፈል የማይፈልጉት በፊትም ዜጋችን የሚያሰቃዩት አሰሪዎች እንደ ምክንያት ተጠቅመው ደሞዝ መክፈል አቆሙ ሙሉ ለሙሉ ማለት ነው። እና ልጆቻችን ተቀምጠው ሊባኖስ ውስጥ ያሉት አብዛኛው ልጆቻችን በሺዎች የሚቆጠሩ አሰሪዎቻቸው ቤት ውስጥ በነፃ እየሰሩ ነው፣ እየበሉ እየጠጡ ያው አሰሪዎቻቸው ጋር እየሰሩ ማለት ነው። አሁን በሽታ ስላለ ቤት ውስጥ በሚቀመጡበት ሰዓት ልጆችም ሆነ አሰሪዎቻቸው በሚዘጋበት ሰዓት አንድ የሚያጸዱትን ቤት ሁለት ሶስቴ ነው የሚያጸዱት። ቤተሰብ ቤት ሄደው ይሰራሉ፣ ንብረታቸው የቢዝነሳቸው ላይ ሄደው ይሰራሉ። እነዚህ ልጆች ይህን ሁሉ እያደረጉ ደሞዝ የለም በነፃ ነው እያሰሩ ያሉት፣ ዶላር የለም በሚል ማለት ነው። እደጅ ደግሞ የሚኖሩ እህቶቻችን ኢኮኖሚ ክራይሲሱ የጀመረው በ2019 ነው። ከዛ ጀምሮ እስካሁን ድረስ ሴቪኛቸውን ተጠቅመው አሁን ምንም አይነት የሚመገቡበትም የቤት ኪራይ የሚከፍሉት የመድኃኒት የሚያደርጉት ምንም አይነት ገንዘብ የላቸውም። እህቶቻችን እየተራቡ ነው። እህቶቻችን ወጥተው መንገድ ላይ እያደሩ ነው። እናቶች ልጆቻቸውን መተው በቃ ልጄን ማሳደግ አቅቶኛል ጉዲፈቻ ፈልጉልኝ እስከ ማለት ድረስ ልጆቻቸውን መተው ቢሮአችን ጥለው እስከሚሄድ ደረጃ ላይ በቃ ልጄ ከምትሞት ከምትራብ እንዳርጓቸው አርጓት ብለው ልጆቻቸውን ጥለው እስከሚሄድ ድረስ ያው ጠርተን አናግረን ችግሩን ለጊዜውም ቢሆን ፈተን ልጆቻቸውን ሰተን ምንመልስበት ደረጃ ላይ ነው የደረስ ነው። እናት በልጆቿ ጨክና ማለት ነው እስቲ ይታይ። እና የከፋ ሁኔታ ላይ ነው ያለው። ሁሉም ወደ ሀገሩ መግባት ነው የሚፈልገው። ማንም ሊባኖስ ውስጥ መቀመጥ የሚፈልግ የለም። ምንም አይነት ስራ የለም። ምንም አይነት ገቢ የለም። ብራቸው ከረንሲያቸው ወድቋል። ብትሰራም ለጊዜው እንደው ለክራይ ለምግብ እንኳን የማይሆን ነገር ነው ያሉበት ሁኔታ እና አሰሪዎቻቸው እያወጡ ነው እየጣሏቸው አሉት። በቃ ትኬት ላለመቁረጥ እንደዚሁም ደግሞ ደሞዛቸውን ላለመክፈል ለምሳሌ በቀደም ካሳፈርናቸው ውስጥ የሚያሳዝኑ ልጆች አሉ። የአንዷን ምሳሌ ብነግርህ 3 አመት ሰራች አንድ ቤት ውስጥ አንዳመት ከስምንት ወር ደሞዛን ሳይከፍሉ ልጅቷን አውጥተው መንገድ ላይ ጣሏት። ልጅቷ የአእምሮ ህመም አለባት። በጎን ሄደው ደግሞ ፖሊስ ጣቢያ ሰርቃለች ብሎ ከሰሷት ልጅቷን ማለት ነው። ሆስፒታል ማስገብተን አስታመን ልጅቷን ለመላክ ብንፈልግ እንኳን አሰሪቻቸው ያስቀመጡትን ክስ ካለማስነሳት ምን እናደርጋለን? ጠብቀን ስንት ከሶስት ወር በላይ ነው የፈጀው ልጅቷ ሀገሯ መግባት ሳትችል ማለት ነው። ይሄም ሌላ ችግር አለ።
አድማጮቻችን የዘገባ አልተጠናቀቀም። በነገው ምሽት በሊባኖስ የኢትዮጵያ ቆንስላ መላሽን አካተን ይዘን የምንመለስ ይሆናል። ሀብታም ስዩምና እንግዳውን እናመሰግናለን። የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተፈጸሙ ወንጀሎች ዙሪያ ሲካሄድ የነበረው ምርመራ መጠናቀቁን የፌደራል ጠቅላይ አቃቤ ሕግ አስታወቀ። ጠቅላይ አቃቤ ሕግ በ5728 ሰዎች ላይ ማንነትን መሰረት ያደረገ የእርስ በርስ ግጭት በመቀስቀስ ወንጀል ክስ መመስረቱንም ነው ያስታወቀው። የፌደራል ጠቅላይ አቃቤ ሕግና ኦሮሚያ ጠቅላይ አቃቤ ሕግ ጉዳዩን አስመልክተው በጋራ መግለጫ ሰጥተዋል። ፀሐይ ዳምጠው ዝርዝር ዘገባ አላት።
የፌደራል ጠቅላይ አቃቤ ሕግና የኦሮሚያ ጠቅላይ አቃቤ ሕግ ጉዳዩን አስመልክተው ባለፈው ቅዳሜ በሰጡት የጋራ መግለጫ ነው የምርመራ ሂደት ያለበትን ደረጃ ያብራሩት። ባለፉት ወራት በተካሄደው የምርመራ ሂደት የፌደራል ጠቅላይ አቃቤ ሕግ ከፌደራል ፖሊስ፣ ከኦሮሚያ ጠቅላይ አቃቤ ሕግና የኦሮሚያ ፖሊስ በጋራ ሲሰሩ መቆየታቸውን ምክትል ጠቅላይ አቃቤ ሕግ ፍቃዱ ጸጋ አስታውቋል። በዚህም በ488 ክስ መዝገቦች 5728 ግለሰቦች ላይ ክስ ተመስርቶባቸዋል ነው ያሉት።
ከ5728 ተከሳሾች ውስጥ በፌደራል መንግስት ስልጣን ስር የሚወድቅና በፌደራል ጠቅላይ አቃቤ ሕግ የተከሰሱት 3377 ተከሳሾች ናቸው። በኦሮሚያ ብሔራዊ ክልላዊ መንግስት ስልጣን ስር የሚወድቅና በኦሮሚያ ጠቅላይ አቃቤ ሕግ የተከሰሱት ደግሞ 2351 ተከሳሾች ናቸው። በመዝገብም ስንከፋፈለው በፌደራል ጠቅላይ አቃቤ ሕግ 114 መዛግብትን የከፈት ነው። ኦሮሚያ ብሔራዊ ክልላዊ መንግስት ደግሞ ወይም በኦሮሚያ ጠቅላይ አቃቤ ሕግ ደግሞ 374 መዛግብት ላይ ነው ክሶችን የመሰረተው። በመዛግብት ብዛት ኦሮሚያ ወንጀል ክስ ሲቀርብ ወንጀሉ የተፈጸመበት ቦታ ባለ ፍርድ ቤት ነው የሚሆነው እና ወረዳዎቹ የተበታተኑ ስለሚሆኑ መዛግብት ቁጥሩ በዛው ልክ ይጨምራል። የፌደራል መንግስትን ክስ በተመለከተ ግን የፌደራል ከፍተኛ ፍርድ ቤት ስልጣን ነው። በህገ መንግስቱ መሰረት የፌደራል ከፍተኛ ፍርድ ቤት ስልጣን በውክልና የሚሰራው የክልሉ ጠቅላይ ፍርድ ቤት ነው። ስለዚህ ወረዳ ላይም ዞን ላይም የተፈጸሙ ወንጀሎችም የክልሉ ጠቅላይ ፍርድ ቤት ችሎቶች ባደራጀባቸው ቦታዎች ክስ ስለምንመሰርት ተከሳሾቹም ሰብሰብ በማድረግ በተቻለ መጠንና መዝገቡን የመቀነስ ሁኔታ ያሳያል ማለት ነው።
ከተጠርጣሪዎቹ ብዛት፣ ከወንጀሉ ስፋትና ወንጀሉ ከተፈጸመበት ቦታ ስፋት አኳያ ምርመራው ጊዜ እንደወሰደ ነው የፌደራል ምክትል ጠቅላይ አቃቤ ሕግ አቶ ፍቃዱ ጸጋ የተናገሩት።
ለመጠቃቀስ በምዕራብ አርሲ፣ አርሲ፣ ምስራቅ ሸዋ፣ አዳማ ልዩ ዞን፣ ጅማ ከተማና ጅማ ዞን፣ ምዕራብ ባሌ፣ ምዕራብ ሸዋ፣ ምዕራብ ሐረርጌ፣ ምስራቅ ሐረርጌ እና ሐረር ከተማ የተፈጸመ ወንጀል ነው ስንመረምር የነበረው። ሰፊ ነው ወንጀል የተፈጸመበት ቦታ። ሰፊ የሰው ኃይል ይፈልጋል። ሰፊ ሎጂስቲክ ይፈልጋል። በጣም ቁጥሩ በዛ ያለ ሰው ቁጥጥር ስር ውሏል። ስለዚህ የወንጀሉ የደረሰው ጉዳት፣ የተጠርጣሪዎቹ ብዛት ምርመራን በጊዜ ከማጠናቀቅ አንጻር ፈታኝ የነበረ ስራ ነው የነበረው። ምርመራ ስንመረመር ሲሰራ ሁለት ጥቅሞችን ማመዛዘንና ጎን ለጎን ማስኬድን ይፈልጋል ይጠይቃል። ተጠርጣሪዎች አሉ፣ የሚታሰሩ ቁጥጥር ስር የሚውሉ የተጎዳ ሰው አለ፣ የተጎዳ ጥቅም አለ። ሁለቱን ኢንትረስቶች ባላንስ ማድረግን ይጠይቃል እና በዚህ ረገድ ወንጀሉ የተፈጸመበት ቦታ ሰፋ ያለ መሆኑ መራራቁ፣ የደረሰው ጉዳት መብዛቱ የተወሰነ ምርመራችን ላይ አዳጋች ሁኔታ ፈጥሮብን የነበረው።
በፌደራል ጠቅላይ አቃቤ ሕግ ተከሳሾች በ114 የክስ መዛግብት ክሳቸው መደራጀቱን ነው የተገለጸው። በኦሮሚያ ጠቅላይ አቃቤ ሕግ ደግሞ በ374 የክስ መዛግብት ክሳቸው እንደተደራጀ ተጠቁመዋል። ከነዚህ ውስጥ 63 ግለሰቦች በሐረር ከተማ በፈረሱ ሐውልቶች ምክንያት በሽብር ሕጉ መሰረት ተጠያቂ የሚሆኑ ናቸው ብለዋል አቶ ፍቃዱ።
63 ተከሳሾች በሐረር ብሔራዊ ክልላዊ መንግስት ሐረር ከተማ ወንጀል የፈጸሙ ሰዎች ናቸው። እነሱ በተለየ ነው የተከሰሱት። እንደምታውቁት ሁለት ሐውልቶች ፈርሷል። የሽብር አዋጁ አንቀጽ 1176 በታሪካዊ ቅርሶቻችን ላይ በሐውልቶችም ጨምሮ ወንጀል የሚፈጸመን ሽብር አድርጎ ያስቀምጠዋል። እነሱ በተለየ በሶስት መዝገብ 63 ተከሳሾችን በሽብር ወንጀል ክስ ቀርቦባቸዋል።
ሌሎች አነስተኛ የወንጀል ተሳትፎ የነበራቸው ሰዎችም ጉዳያቸው እየታየ ከዚህ ሳምንት ጀምሮ በዋስትና እንደመለቀቁ ምክትል ጠቅላይ አቃቤ ሕግ አቶ ፍቃዱ ጸጋ ገልጿል።
ክስ ያልቀረበባቸው ቁጥጥር ስር የዋሉ ሰዎች ነበሩ። የእነሱ ጉዳይ በተለየ ሁኔታ እንዲታይ ለማድረግ ሞክረናል። ሁሉም በተለያየ መንገድ ወንጀል ውስጥ መሳተፋቸው በተለያየ ማስረጃ ደረጃ ለማረጋገጥ ተችሏል። ነገር ግን የወንጀል ተሳትፏቸው በጣም ያነሰ ወደ ፍርድ ቤትም ይዘን ስንሄድ የፍርድ ቤቱን በርደን ከመጨመር ያለፈ ሚና ማይኖረው በቀጥታ ቀደምክ ባልኩት ማንነት መሰረት ያደረጉ ጥቃቶች ውስጥ የተሳተፉ ሳይሆን ምናልባት እዚህም እዚያም ንብረቶች ሲዘረፉ ወድቆ ያገኙትን ያነሱ አንዳንዶቹ አስቀምጡልን ሲባሉ ያስቀምጡ አይነት ሰዎች ስለሆኑ እነሱን በተለየ ሁኔታ ትሪት ማድረግ የሚል ውሳኔ ወስነን የኦሮሚያ ክልል ፖሊስ አንደኛ የነዚህ ሰዎች የወንጀል ተሳትፎ በደንብ ጠርቶ በዋስትና ላይ ሆኖ ምርመራ እንዲካሄድበት፣ አንዳንዶቹም ዋስትና እየጠሩ ከዚህ በኋላ በተመሳሳይ ወንጀል ውስጥ ላለመገኘት የስምምነት ፊርማም ጭምር እያስፈረምናቸው በንደቃቸው ውሳኔ ሰጥተናል። ስለዚህ ቀሪዎቹ
በእነቶ እስክንድር ነጋና አቶ ጃዋር ሲራጅ መሐመድ መዝገብ ስር ያሉት ተጠርጣሪዎች ክስ ተመስርቶባቸው ጉዳያቸው በፍርድ ቤት እየታየ እንደሚገኝ ምክትል ጠቅላይ አቃቤ ሕግ አስታውሷል። ከአርቲስት ተጫሉ ግድያ በኋላ በኦሮሚያ በተከሰተው ሁከት 167 ሰዎች ሕይወታቸው ማለፉን እንዲሁም 360 ሰዎች የአካል ጉዳት እንደደረሰባቸውና ከ4 ቢሊዮን ብር በላይ የንብረት ጉዳት መድረሱን በምርመራ እንደተጣራ በመግለጫው ተነስተዋል። የፌደራል ምክትል ጠቅላይ አቃቤ ሕግ አቶ ፍቃዱ ጸጋና የኦሮሚያ ጠቅላይ አቃቤ ሕግ አቶ ሁሴን ኡስማን በጋራ መግለጫቸው ፍርድ ቤቶች የፍርድ ሂደቱን ለማየት የሚያስችል መንገድ ዝግጅታቸውን ማጠናቀቃቸውንና የሕግ የበላይነት የማስከበሩ ተግባር ተጠናክሮ እንደሚቀጥል አስታውቋል። በተለይ በፖለቲካ መሪዎች ላይ የተመሰረቱ ክሶች ፖለቲካዊ ሳይሆን በወንጀል ከመጠርጠራቸው ጋር ብቻ የተያያዙ መሆኑን ጠቅላይ አቃቤ ሕግ ሰሞኑን አመልክቷል። ሕጋዊና ሰላማዊ ፖለቲካዊ እንቅስቃሴዎችና የሰዎችን ሞት የማያስከትሉ ጽንፈኛ፣ ብሔርተኛ፣ ጦረኛ፣ ሁከት ፈጣሪ ንግግሮችን መለየት አለብን ብለዋል ጠቅላይ አቃቤ ሕግ ጌዲዮን ጢሞቴዎስ። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠውን ለዘገባዋ እናመሰግናለን። ፕሬዚዳንት ትራምፕንና ዴሞክራቱን የቀድሞ ምክትል ፕሬዚዳንት ጆ ባይደንን ፊት ለፊት የሚያጋጥመው የመጀመሪያው የምርጫ ክርክር ነገ ማክሰኞ ኦሃዮ በምትገኘው ክሊቭላንድ ከተማ ይካሄዳል። ክርክሩ ሁለቱ ተወዳዳሪዎች ፊት ለፊት ቀርበው እንዲያካሂዱት ከታቀደ ሶስት መድረኮች መካከል የመጀመሪያው ነው። የዴሞክራትና ሪፐብሊካን ፓርቲ ደጋፊዎች በተቀራራቢ ቁጥር በሚገኙበትና መራጮች ለተፎካካሪዎቹ ያላቸው አመለካከት ከፍተኛ ልዩነት ባሳየበት ኦሃዮ ጨምሮ በጠቅላላ ሀገሪቱ የሚካሄደው የዘንድሮ የአሜሪካ ፕሬዝዳንት ምርጫ ዘመቻ ማጠቃለያው እየተቃረበ ነው። የክርክሩን ሂደት ለመከታተል ክሊቭላንድ የምትገኘው ዘጋቢያችን ካሮላይን ፐርሽቲ የላከችውን ዘገባ ስመኝሽ ቆየ እንደሚከተለው ታቀርባለች።
በኦሃዮ ክፍለ ግዛት አንድ መንደር ውስጥ ተሰቅሎ የሚታየው የትራምፕ ስም በትልቁ የተጻፈበት ባንዲራ በአካባቢው ያለውን ፖለቲካ የሚያሳይ የመጀመሪያው ምልክት ነው። በመኖሪያ ቤቷ ባንዲራውን የሰቀለችው የትራምፕ ደጋፊ ዶሎሪስ ጀንቲል ባንዲራውን ለመስቀል ሰክታ እንደነበር ትናገራለች።
ይህን ባንዲራ ልስቀል አልስቀል ብዬ ከራሴ ጋር ተከራክሬያለሁ። ምክንያቱም ቤቴ ላይ ሊተኮስ ይችላል ብዬ ስለሰጋሁ ነው። ከዛ በኋላ ግን በፍርሃት መኖር የለብኝም ስል ወሰንኩ።
መንገዱን ተሻግሮ ደግሞ የጀንቲል የ44 ዓመት ጓደኛ የሆነችው ፓቲ ሉቺ የባይደን ደጋፊ ናት።
ያን ኃላፊነት የሚይዝ ሰው ሊመራን የሚችል መሆን አለበት። ጥሩ ሰው፣ እውቀት ያለው፣ ዲሞክራሲያዊ አስተሳሰብ ያለው መሆን አለበት።
በአሜሪካ የፕሬዝዳንት ምርጫ ወቅት ኦሃዮ ወሳኝ ክፍለ ግዛት ናት። የትኛውም የሪፐብሊካን ፓርቲ ተመራጭ ኦሃዮን ሳያሸንፍ ፕሬዝዳንት ሆኖ አያውቅም። በ2016 በተደረገው ምርጫ ፕሬዝዳንት ትራምፕ ኦሃዮ ውስጥ ያሸነፉት በስምንት ነጥብ ልዩነት ነበር። በዚህ ዓመት በሚደረገው ምርጫ የተሰበሰበው የመራጮች አስተያየት እንደሚያሳየው ግን ትራምፕ ከተፎካካሪያቸው ከጆ ባይደን የሚለዩት
በጣም በትንሽ ነጥብ ነው። በጎረቤቶች አንዳንዴም በቤተሰብ መሃልም ትልቅ የድጋፍ ልዩነት ይታያል። የሉቺ ቤተሰቦችን ጨምሮ
ግማሾቹ ልጆቼ የትራምፕ ደጋፊዎች ናቸው። እቤት ሁሉ አንጋብዛቸውም አቁመናል። ስንገናኝ ስለ ፖለቲካ እንግዲህ አናወራም እንባባልና ግን እንገባበታለን እንከራከራለን። ስለዚህ መገናኘቱን አቆምን።
በመላው አሜሪካ በትራምፕና ባይደን ደጋፊዎች መካከል ያለው ልዩነት በተሰም መሃል ሳይቀር መቃቃር እየፈጠረ ነው። ኬዝ ዌስተርን ሪዘርቭ በተሰኘው ዩኒቨርሲቲ የአሜሪካ ፖለቲካ አስተማሪ የሆኑት ጆ ዋይት ስለ ጉዳዩ ሲያስረዱ እንዲህ ይላሉ።
Republicans are more upset about the possibility of that.
ሪፐብሊካኖቹ በጣም የሚያበሳጫቸው ልጆቻቸው ከተመሳሳይ ጾታ ጋር ወይም ጾታ ከቀየረ ጋር ሊጋቡ የመቻላቸው ጉዳይ ነው። ዲሞክራቶች ደግሞ የሚያሳስባቸው ልጆቻቸው ሪፐብሊካን እንዳያገቡ ነው።
በፖለቲካ ምርጫቸው ይለያዩ እንጂ ዶሎሬስ ጀንቲል ከፓርቲ ሉቹ ጋር ያላት ጓደኝነት ከፖለቲካው በላይ ነው ትላለች።
እኔ ትራምፕን ደግፋለሁ፣ እነሱ ደግሞ ባይደንን። እና ምን ይሁን አንዳቸው እንደሆነ ማሸነፋቸው አይቀርም።
ከሁለቱ ጎረቤታሞች ብዙም ሳይርቅ በሚገኘው ኬዝ ዌስተርን ሪዘርቭ ዩኒቨርሲቲ የሚካሄደው የመጀመሪያው የፕሬዝዳንት ምርጫ ክርክር የተካረረ ሊሆን እንደሚችል ጆ ዋይት ይናገራሉ።
Vice President Biden will presumably be trying to
ምክትል ፕሬዝዳንት ባይደን መልካም ተናጋሪ ሆነው ለመቀረብ ሊሞክሩ ይችላሉ። ነገር ግን ትራምፕን ሆን ብለው በማናደድ ጭምር ምን ያክል መጥፎ መሆናቸውንም ማሳየት ይፈልጋሉ።
በክሊቭላንድ የሚገኘው የክርክር ቦታ ሁለቱ ተፎካካሪዎች እስካሁን በሰሯቸው ስራዎች የጠቅላይ ፍርድ ቤት ጉዳይ፣ የኮሮና ቫይረስ ወረርሽኝ፣ የምርጫው ሂደትና የኢኮኖሚ ጉዳዮችን ያነሳሉ። በተጨማሪም በዘረኝነት ጉዳይ ዙሪያ ያሉ የፍትህ ጥያቄዎች ያስነሷቸው አመጾች ያስከተሏቸው ብጥብጦችና ዝርፊያዎችም ተጨማሪ ርዕስ ይሆናሉ ተብሎ ይጠበቃል። የትራምፕ ደጋፊ ለሆኑት ጀንቲል ደግሞ ዋና ጉዳያቸው ይሄ ነው።
That's why I'm voting for President Trump.
President Trumpን የምመርጠው ለዚህ ነው። ምክንያቱም ዴሞክራቶቹ እነዚህን ነገሮች አላወገዙም።
I just think Trump says
ትራምፕ ክፉ ናቸው ብዬ ነው ማስበው። ያ ነው የሚያናድደኝ። ደስ የማይሉ ነገሮችን ይናገራሉ፣ በሰው ላይ ይሳለቃሉ።
በቅርቡ የተሰበሰበ የህዝብ አስተያየት እንደሚያሳየው ከሶስት አሜሪካውያን መራጮች ሁለቱ ፖለቲካ በቤተሰባቸውና ጓደኞቻቸው መሃል ቅራኔ እንደፈጠረ ይስማማሉ። ብዙዎች ችግሩን ለመፍታት በምርጫው ዙሪያ መነጋገር ማቆማቸውንም ይገልጻሉ። ይልቁንም ሙግቱን ማክሰኞ ዕለት ለሚካሄደው የሁለቱ ተፎካካሪዎች ክርክር ተተውላቸዋል። ቡሪካ 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 አና ቡሪካ አይሽባላይ ባይኖቺኒ
አድማጮቻችን ለምሽት ያዝነላችሁን ጥንቅሮች እዚህ ላይ ፈጽመናል። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ትዝታ በላቸው በአርትዖቱ፣ ስመኝሽ ቆየ በዜናዎቹ አብረናችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ ደህና ደሩ።
ፈንታይ